ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ ዛሬ ምሽት ሁለት መሰናዶዎች ይዘን መጥተናል። በመጀመሪያው ዘገባ ወደ ወሎ እንሻገራለን። በአምባሰል ወረዳ ወደምትገኝ አንዲት ቀበሌ ከመስፍን አራጊ ጋር እናመራና በመሪማ አርገው ቤት እንታደማለን። በዚያ ፋጢማ ቆሬ የተሰኘውን ለመውለድ ለደረሱ ነፍሰ ጡር እናቶች የሚደረገውን ልዩ ስነ ስርዓት እንቃኛለን። ተመልሰን ስንመጣ ደግሞ አዲስ አበባ ስዊድንና አሜሪካ የሚወስድንን ሌላ ጉዳይ እንሰማለን። የሙዚቃ ግብዣም አይዘነጋም። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እንቆያለን። መስፍን ይቀጥላል።
ወይዘሮ ፋጥማ ሙሄና ጎረቤቶቻቸው የማይቀሩበት ትልቅ ጉዳይ አለባቸው። ለመውለድ ቀናት ከቀሯት መሪማ አራጋው ጋር ተራራ በሚገማሸርበት ዳገት ልባቅልጦ ቁልቁለት ጉልበት በሚሰልብበት ተፈጥሮ ማራኪ በረከቷን ያለስስት በሰጠችበት አምባሰል ወረዳ 03 ቀበሌ ጫንጮ ጎጥ ወይዘሮ መሪማም ባህል ያቆየውን አገር ያላመደውን እንደወጉ ለመፈጸም ደፋ ቀና እያለች ነው።
የሚመጡት እንግዶች የቀበሌ የድበርቲ የአገባ በዓል የወዳጅ አባቶች ናቸው።
ጸሎት የሚያደርሱ ማለት ናቸው።
ለቤት ደዋ በአገር በዓል ደዋ የሚያደርጉ ማለት ነው።
ለምንድን ነው በዚህ ሰዓት ልጠሪያቸው የፈለግሽው?
በአሁኑ ሰዓት ልጠራቸው የፈለግኩት ያው የፋጢማ ቆሬ የሚባል የአገር በዓል ለወልድ ስለሆነ ለልጅ ደዋ እንዲያደርጉልኝ።
በወሎና አካባቢው ለመውለድ ቀናት የቀሯት እናት ደግሳ ከወዳጅ ዘመዶቿ ጋር መልካም ምኞት የምትለዋወጥበት ባህላዊ ትውፊት ነው ፋጢማ ቆሬ። የስሙ አመጣጥ በቅጡ ተጠንቶ ባይሰነድም የአካባቢው ኗሪ ግን የራሱ መገለጫ አድርጎት ለዘመናት ዘልቋል። ለዚህም ነው ነፍሰ ጡሯ መሪማ ደከመኝ ሳትል መድከሟ። ለእሷ ይቺ ቀን ልዩ ናትና እናም ከፈጣሪና ከወላጆቿ ቀጥላ የምታከብራቸውን ሰዎች የማስተናገድ ኃላፊነት ወድቆባታል።
ያደረግኩት ያው ይህንን የአገር በዓል የወዳጃ የሴቶቹ ዱበርት ሲገቡ መለያ በዓላችን ነው።
ስለዚህ እዚህ ቤት ውስጥ ጸሎት እየተደረገ መሆኑን ማሳያ ነው ማለት ነው።
ማሳያ መለያው እንትኑ የባህል መለያው ነው።
ለእንግዶችሽ በምን በምን ተዘጋጅተሽ ነው የምትጠብቂያቸው?
ለእንግዶች የተለየ እንጀራና ወጥ ቡቅር የሚባል የሀገር እንደጠላ ቡቅር አድርጌ
የማያሰክር መጠጥ
የማያሰክር ያው እነሱ የሚያስፈልጋቸውን ነገር አድርጌ ጠብቃቸው።
አሁን ሁሉን ነገር ስታዘጋጅ የረዳሽ ሰው ነበረ?
አዎ፣ ጎረቤቶች፣ አቅራቢዎች፣ ጓደኞች ረድተውኛል ስራው ላይ።
ብዙም አልቆየም በእድሜ ጠና ያሉ በሰልፍ የተደረደሩ እናቶች ወደ መኖሪያ ቤቷ ግቢ ዘለቁ። በአካባቢው ነዋሪዎች ዱበርቲ ተብለው ይጠራሉ። ሴት ጸሎት አድራጊዎች እንደማለት ነው። መሪዋ ዘንግ ይጨብጣሉ። የጸሎት አድራሹ ልዑክ ተወካይ እንደማለት ናቸው። የአካባቢው ነዋሪ አበጋር ሲል ይጠራቸዋል። ምክንያቱ በውል ባይታወቅም የጸሎት አድራሾቹ ብዛት ሙሉ ቁጥር አይሆንም። እንደ አካባቢው ተጨባጭ ሁኔታ ሲያንስ 3 ሲበዛ 9 እንደሚሆኑ አጫውተውኛል። 5 አባላትን የያዘው የዱበርቲ ቡድን በየተራ የመኖሪያ ቤቱ በር ላይ ላፍታ ከተቀመጡ በኋላ ወደ ውስጥ ይዘልቃሉ። እዚያ በኩታ የተከለለ ልዩ ማረፊያ ተዘጋጅቶላቸዋል። ወይዘሮ መሪማ ለትልቅ እንግዶቿ ይመጥናል ያለችውን ምግብና መጠጥ ማዘጋጀትና ማቀራረቡን ቀጠለች። ጎረቤቶቿ በእያንዳንዱ ስራ ላይ ተሳታፊ ቢሆኑም የተዘጋጀውን ለእንግዶቿ የማቅረብ ኃላፊነት ግን የእሷ ብቻ ነው። ስታቀርብም እንደሚቀርበው የምግብ ወይም የመጠጥ አይነት ምርቃት ይሰጣታል። ለገንፎ ምርቃ ጀባ፣ ለቡና ቀሃዋ ጀባ፣ ቡቅሪ እየተባለ ለሚጠራው የማያሰክር መጠጥ ፈርሶ ጀባ ትላለች። ጀባ እነሆ ተብሎ ሊተረጎም ይችላል። ጀባታውን ተከትሎ ምርቃን ይሽጎደጎዳል። እንዳቀረበችው ገንፎ ምጧ ገር እንዲሆን፣ እንዳዘጋጀችው ቡና እንደጠመቀችው ቡቅሪ የሚወደድ ልጅ ፈጣሪ እንዲሰጣት።
ረፎ መረባ
መረባ
ገፎ ጀባልሽና
መረባ
ገገፎ
መረባ
ጎራ ኑሮ አላህ ይስጥሽ
መረባ
ያባሽ ማይስማው
መረባ
ሲጥሽ በኋላ ሻላህ ዘይወል
መረባ
ሆ
ረፎ መረባ
መረባ
ንርቃ ጀባ ብለሻል
መረባ
ገዘው እንግዲ
መረባ
በገራ አላህ ያርገው
መረባ
ያው በርበገር
መረባ
ያባሽ ማይስማሽ
መረባ
ታንሰማ
መረባ
ዳሪያ ጅንቆላ
መረባ
በልበላ መት
መረባ
Maraba,
Maraba,
የጸሎት መርሃ ግብሩ የምርቃት ሥርዓቱ ያመጋገብ ሂደቱ ዘፈቀዳዊ አይደለም። ይልቁንም ያልተጻፈ ግን የተጠና ተውኔታዊ ተምሳሌት የተከተለ ነው። ለምሳሌ ጸሎት አድራሾቹ ምጧ ቀላል እንዲሆን ሲመርቁ ውሃ የሞላበት ቅል በእጃቸው ይዛሉ። በምርቃኑ መሃል ድንገት የቅሉ ውሃ ይፈሳል። እናቶቹም የሕፃን ድምጽ ያሰማሉ። የቅሉ ውሃ በእንሽርት ውሃ፣ ቅሉ ደግሞ በሚወለደው ሕፃን ተመስሎ ለምትወልደው እናት መልካም ምኞታቸውን ያደርጋሉ። ሳሎ ጎረቤታቸውን በስራ ሲያግዙ የነበሩት ወይዘሮ ፋጢማ ሙሄ ይህ ወላጆቻችን ያቆዩን እኛ የተቀበልነው ለመጪው ትውልድ ባደራ የምናስረክበው ባህል ነው ይላሉ። እምነትና ዘር የማይለይ ሰውነት ብቻ የሚስተናገድበት ፋጢማ ቆሬ።
ክርስቲያኑም ሙስሊሙም ዱዓ ያደርጋል። እንደኛ ባሻል አንለያይም። አንዴ ነው
በጸሎታቸው ላይ የምታነሳቸው ቁም ነገሮች ምንድናቸው?
ዱዓኑ አላህና ምንለም
ምን ይያላችሁት?
አላህ አድርስልን ደህናት ወለድልን ልጅም ደህናቱ ይደግልን ይያልነ ነው። ፋጢማ ቆሬ የተደረገለት ልጅ አው አላህ የመረቀው ነው። ጥፋት አያጠፋም። ተመለስ ብትለው ይመለሳል ማለት ነው።
እዚህ መጥተው በደህና እንደወልድ ዱዓ ያድርጉልኛል። ከዛ ያው በደህና እንደወልድ ዱዓ ያድርጉልኛል። ኢንሻአላህ በደህና ወልዳለሁ ብዬ ተስፋ አደርጋለሁ።
ስንተኛ ልጅሽ ነው አሁን? ይሄ
ሁለተኛ ልጅ።
በተመሳሳይ ሁኔታ እንደዚህ አይነት ጸሎት ተደርጎልሽ ነበር?
ተደርጎልኛል።
ከጸሎቱ ምን አገኘሽ ያለሽ?
ከጸሎቱ ሁሉንም ነገር ጥሩ ነገር አግኝቻለሁ።
ምን አገኘሽ ያለሽ?
በሰላም ወልጃለሁ፣ ጥሩ ልጅ ወልጃለሁ፣ ጤናማ ልጅ ወልጃለሁ። እነሱ ዱዓ እንዲያደርጉ
ታላቅ እህቷ ትርንጓራጋውም ፋጢማ ቆሬ ሰው ባቅሙ አጋርነቱን የሚያሳይበት ተናፋቂ ዝግጅት መሆኑን ትገልጻለች።
ያው በተቻለው ሰው ዶቄትም ሆነ ስኳር እንዲያቅም የተገኘውን ተይዞ ያው እንረጋታለን። ራሱ እንደዝኩናን ሰራም ሁሉም ይረጋል። ፍትወልድ የሚያው እንደዚሁ ደግሞ በተቻለ የሚጠጣው ሆነ ስኳር ዶቄትም ሆነ ያው መቼም የተቻለው ባህል አለ። ያንኑ በቤትም እንዳይወለድ ያው የታክስ ነው። ዛሬ ሐኪም ቤት ነው
ቤት ነው የወለድሽው?
እኔ ሐኪም ቤት ነው። ያው ግን መጀመሪያ ፋጢማ ቆሬ አደርጋለሁ፣ ግን የምወልደው ሐኪም ቤት ነው።
ስለዚህ ሳይንሱም እምነቱም አይጣረስም።
አዎ ይሄ ያው በሙስሊምም ሆነ በክርስቲያንም ሆነ መለያየት የለም። አብረን ዱዓ አብረን ያው አንድነት ነን።
ዱበርቲዎቹ ከፈጣሪ በታች ለተሰጣቸው ክብር የሚከፍሉት ዋጋ ምስጋናና ጸሎት፣ መልካም ምኞትና ምርቃን እንደሆነ ይናገራሉ። የዱበርቲዎቹ መሪ ወይዘሮ የሺ መኮንን፣ ለወይዘሮ የሺ የጸሎት ፕሮግራሙ ልዩ ትርጉም አለው። የመጀመሪያው እንደ ጸሎት አድራሽ፣ ሁለተኛው እንደ ወላጅነት ከማህፀናቸው በበቀለችው ልጃቸው መሬማ ቤት መገኘታቸው።
አላህን ብላ ጠርታኛለችና ሰው አርገኝ አላህ ብለን ከቤታችን እንመጣለን። መተን እዚሁ ላጋ ነው ላጋ ይሄ ያላህ መለመኛ ነው። መጀመሪያ ደጃፉ ላይ ታስሮ እናገኛለን። ደጃፉ ላይ ቁጭ ብለን እንገባለን። ትንወጣም እንዲያገባባችን ፊት የገባችሁ ኋላ ፊት ትወጣለች፣ ኋላ የገባችሁ ኋላ ትወጣለች። አላህን የመለመን ነው።
እንደው በአጋጣሚ ዛሬ የፋጢማ ቆሬ ዝግጅቱ ላይ የእርስዎ ልጅ ነች። እንደው የተለየ ነገር ይፈጥራል ልጅ ላይ አሁን የወለዱትም ልጅ ጸሎት ሲቀመጡ?
እንግዲህ አላህን ይዤ አላህን ለአላህን መለመኛ ነው። እንዲያልጨነቅ እንዲያትጨነቅብኝ፣ ጨርቋት አይሰማት ትውለጅልኝ፣ አሳቤን አላህ አቆምልኝ ነው። የአስራ አንድ እናት ነኝ። አስራ አንዱ ተወልደው አድርገው ሁሉም በየምስራ ይዘውልኛል። ይችም አንዷ ናት። እና ጸሎት ሌትም ቀን ጸሎት እናደርጋለን። እጋዥ እናረጋለን ምክር እንሰጣለን ያው ዝጋላ ጋራ እንደዚህ ነው
ዱበርቲዎቹ ጸሎት ያደረጉለት ልጅ አድጎስ ያገኙት የኔ ልጅ ነው ይያሉ ይጣራሉ ይባላል
ያው እንጀልጆቻችን ነው መና እንደነዙቻችን እናዛቸዋለን እንጀልጆቻችን ያከብሩናል
በብዛት ምርቃን ነው ምታረጉትና ምን ምን ትላላችሁ
ልጅሽ ይደግልሽ የህናው ልጅ ልጅሽ ይደግልሽ ማረብ ይደረስልሽ ተመንግስትም ተአገሩን ጀምረን አገርን አግማን ይሁንልን ነው ምንለው አገር ገናታ ሆነ ዘንቶ መቀበጥ የለም
በወሎ አካባቢ ገናና የነበረው ፋጢማ ቆሬ አሁን ከትውስታ የራቀ ከተግባራይነቱ እየተዘነጋ ይመጣ ይመስላል ለኢትዮጵያውያኖች እንብዛም ቅርብ ያልሆነውን የምዕራባውያኑን ቤቢ ሻወርን በስልጣኔ የሚጠክሱ የራሳቸውን ፋጢማ ቆሬ ግን ከነ መፈጠሩ የማያውቁ ቢያውቁም በኋላ ቀርነት የሚፈረጁ አልጠፉም ይህ የመጥፋት አደጋ ያንዣበበበት ከማይዳሰስ ቅርስ የሚፈረጅ ባህል ህላዌው እንዲጠበቅ የሚመለከተው አካል ሁሉ ኃላፊነት ቢሆንም ያምባሰል ወረዳ ባህል ቱሪዝም ጽፈት ቤትን ጥረት ማድነቅ ግን ግድ ይላል የጽፈት ቤቱ ኃላፊ ገነት ጌታሁንን አናግረናቸዋል
በወረዳችን በርካታ ባህሎች አሉ ከበርካታ ባህል ትውፊቶች አንዱ ፋጢማ ቆሪ ነው እንዳየው ባህሉ ኦሪጅናል ሆኖ የተለያየ ማህበራዊ ትስስርን የሚያጠናክር ማህበረሰባችን አብሮ የመኖር ባህሉ ይተቸገረን በትንሽም በትልቅም ይሁን እየተረዳዱ የሚኖርበት ሃይማኖት ሳይለዩ በአንድ ሆኖ ምንም የሌላቸው ባለው በተለያዩ በአቅማቸው ሰው የሚረዳዳበትና የባህላዊ ትስስር የሚያጠናክር ሆኖ ያለ ባህል ነው እነዚህን ባህሎች እንዳይጠፉ ለማድረግ በቦታው ላይ በመገኘት ከሰዎቹ ጋር አብሮ በመዋልና እንደዚሁም ደግሞ ተመዝግቦ ኢታንጀብል ቅርስ ላይ ተመዝግቦ
እንዲቀመጡ
ቅርሶች ላይ ተመዝግቦ እንዲቀመጡ ጥረት እያደረግን ያለው
በርካታ የህብረተሰብ ክፍሎች ቢሳተፉም በእድሜያቸው የገፉ ወይም ደግሞ ወላጆቻቸው ያስቀመጡላቸውን ታሪክና ባህል ልምድ ይዘው የሄዱ ሰዎች ናቸው ብዙዎች ወጣቶች ይህን ባህል እየተገበሩት አይደለም ወይም እየዘነጉት ነው የሚል አንዳንድ አስተያየት አለና በተለይ ወጣቱ የራሱ ማንነት እንዲያስተውስ ከመድረግ አንጻር ምን መሰራት አለበት?
ያው አሁን ላይ በተለይ አሁን በዘመናዊ ነገሮች ነው ብዙ ነገር እየተቀየረ ያለው እየተረሳ ያለውና አሁን ያየናቸው ትልልቅ ሰዎች ናቸው ባህሉን እያከናወኑት ከነዋኔው ያሉት ቢሆንም ግን ልጆች ናቸው አይታት ከሆነ ነፍሰ ጡራልና ግን ያን ባህል ካለመርሳት አካባቢውን ላይ ያሉ ትልልቅ ሰዎች በመኖራቸው ምክንያት ይሄ ባህል እየቀጠለ ያለውና እነሱም ነገ ከነገ ወዲያ ደግሞ ይሄን ባህል አስቀጥለው የሚሄዱበት መንገድ እንዲያመቻቹም እንዲቀጥሉም እኛም ጥረት እናደርጋለን።
ከቀናት በኋላ ፋጢማ ቆሬ ያዘጋጀችው ወይዘሮ ማሬማ በሰላም መገላገሏን ሰምተናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ካምባሰል 03 ቀበሌ ጫንጮ ጎጥ።
Yeah.
መስፍንን ለቀደመው ዘገባው እናመሰግናለን። በተሰፍ ፍለጋ ከጥቂት አመታት በፊት የተቋቋመ በጉድፈቼ የተወሰዱ ትውልድ ኢትዮጵያውያንን ከስጋ ዘመዶቻቸው ጋር ለማገናኘት ያለመ ድርጅት ነው። ድርጅቱ ባዘጋጀው የበይነ መረብ የፍለጋ አውታር በኩል እስካሁን ድረስ ከ200 በላይ ሰዎችን አገናኝቷል። ስራው አልፊ ቢሆንም በቀጣይ አመታት በርካታ ሰዎች እንዲገናኙ ያስችላል ያለውን መላ መተግበር እንደሚጀምርም ከድርጅቱ ሰምተናል። ሙሉ ዘገባውን እናዳምጥ። የዛሬ 46 ዓመት አዲስ አበባ ውስጥ የተወለደው ሞንስ ክላውሰን ወደ ስዊድን ሲመጣ ገና የአስር ወር ጨቅላ ነበረ። ከጉዲፈቻ ድርጅት የሰሙትን ያመኑት አሳዳጊዎቹ የተረዱት ወላጅ እናቱ በሕይወት እንደሌሉ ነበረ። የዛሬ 2 ዓመት ከግማሽ ከአንድ አፈላላጊ ተቋም የደረሰው ደብዳቤ ግን ከተነገረው የተለየ እውነታ እንዳለ አበሰረው።
በደብዳቤው አንድ ማህደር እንድመለከት ጠየቁኝ። በማህደሩ ውስጥ የሚታየው አንተ ልትሆን ትችላለህም አሉኝ። ከእናቴ የተላከ ደብዳቤም ነበረ። ይሁንና ደብዳቤው በእርግጥ ከወላጅ እናቴ የተላከ ይሁን ከሌላ አላወቅኩም። ከቆይታ በኋላ ግን እናቴ መሆን አለባት በሚል ሁኔታውን መረዳት ጀመርኩ። ተቋሙ ኢሜይልን የመሰሉ አድራሻዎችን በመስጠት እንድንገናኝ ያግዞናል። በሁሉም ነገር ደግፎናል። ከቆይታ በኋላም አዲስ አበባ ከሚገኙ ወላጅ እናቴና የአክስቴ ልጅ ጋር በኢሜይል መጻጻፍ ጀመርን።
ሞንስ ክላውሰን ስዊድን ውስጥ አድጎ በተዋናይነት ስራ ላይ የተሰማራ የኪነ ጥበብ ሰው ሆኗል። የአደባባይ ተናጋሪም ነው። የአደባባይ አንቂነቱና የኪነ ጥበብ ሰውነቱ ግን ከአራት አስርት ዓመታት በኋላ ወላጅ እናቱን በሚያገኝበት ጊዜ የተሰማውን ድብልቅልቅ ስሜት ለመግለጽ አቅም ያነሰው ይመስላል።
I flew down just a couple of months after I got the letter actually.
ደብዳቤው ከደረሰኝ ከጥቂት ወራት በኋላ ወደ አዲስ አበባ በረርኩ። ሁኔታው የእውን የማይመስል ስሜት ነበረው። በጣም የሚያስገርምም ነበር። አግኝቻት የማላውቃት ለእኔ እንደ እንግዳ የሆነችብኝ እናቴ በዚያ ነበረች። ለእርሷ ግን ለ46 ዓመታት ያህል ስታፈላልገኝ የነበርኩት ልጇ ነኝ። ያንን ስሜት እውን የማይመስል እንደ ህልም የሆነ የሚለውን ቃል አዘውትሬ በመጠቀም ልገልጸው ሞክራለሁ።
ሀገር ቤት የሚገኙ ወንድሞቹና እናቱ ያቀረቡትን መረጃ በማደራጀት ሞንስ ክላውሰንና እናቱ ለመገናኘት እንዲችሉ ያገዘው ተቋም ቤተሰብ ፈለገ ይባላል። የድርጅቱ መስራች አሜሪካዊቷ አንድሪያ ኬሊ ናቸው። በጉድፈቻ የወሰዷቸውን ዛሬ ታዳጊ ወጣት የሆኑ ሁለት ልጆችን የስጋ ዘመዶች ለማግኘት ለበርካታ ዓመታት ለፍተዋል። በእነዚህ ዓመታት ካዩትና ከተረዱት ተነስተው ተቋሙን ለመመስረት እንደተነሳሱ ይናገራሉ።
በጉዲፈቻ የወሰድኳቸውን ሁለት ልጆችን ቤተሰብ አፈላልግ ነበር። የወንድ ልጃችንን ቤተሰቦች በፍጹም ማግኘት ተሳነን። የሴት ልጃችንን ግን በፍጥነት አገኘን። በወቅቱ በጉዲፈቻ የተሰጡ ልጆቻቸውን በማፈላለግ ላይ የሚገኙ በርካታ የስጋ ዘመዶች መኖራቸውን እየተረዳው በእርግጥም እያወቅኩ መጣው። ይሁንና የመገናኛ ዘዴ አልነበረም። ያ ዘዴ ቢኖር ኖሮ የልጄ ወላጅ እናት ለፍለጋ ትወጣ፣ በፍለጋ ላይ እኔም ላገኛት ወይም ላውቃት እችል ነበር። አሜሪካ ውስጥ የጉዲፈቻ መረጃ መፈለጊያ ቋት የሚባል አውታር አለ። እንደሱ ያለ ገጽ ለኢትዮጵያም መስራት አለብኝ ስለወሰንኩ።
ኢትዮጵያ ውስጥ ካለትርፍ በተቋቋመ ድርጅት ደንብ የተመዘገበው ቤተሰብ ፍለጋ ዛሬ በመረጃ ቋት ውስጥ ከ1000 በላይ በጉዲፈቻ የተሰጡ ትውልድ ኢትዮጵያውያንን የሚመለከቱ መረጃዎችን ይዟል። ከተመሰረተበት የአውሮፓውያኑ 2014 ወዲህ ከ200 በላይ የተጠፋፉ በጉዲፈቻ የተወሰዱ ልጆችንና ሀገር ቤት የሚገኙ የስጋ ዘመዶቻቸውን እንዳገናኘ የድርጅቱ መስራች ነግረውናል። በጉዲፈቻ የተሰጠ ልጅ አሊያም ዘመድ ያላቸው ሰዎች ወይንም ደግሞ በጉዲፈቻ ተሰጥተው ያደጉና የስጋ ዘመዶቻቸውን ለማግኘት የሚፈልጉ ሰዎች ለአውታሩ ያሏቸውን መረጃዎች ይልካሉ። በገጹ ላይ የሚወጣውን የአፋልጉኝ መረጃዎችን በማየት የሚገናኙ ሰዎች የመኖራቸውን ያክል የድርጅቱ ተቀጣሪ የማህበረሰብ ሰራተኞችን ተጨማሪ ስራ ፍለጋ የሚጠይቁ ጉዳዮችም አሉ። ቢሮክራሲና የማህበረሰብ ትብብር ማነስ በፍለጋ የሚሰማሩትን ሰራተኞች ስራ አልፊ ከሚያደርጉ ምክንያቶች መካከል እንደሚጠቀሱ የድርጅቱ ባልደረባ የሆኑት ሀብታሙ አለማየሁ ይናገራሉ።
የስራው ፈታኝ ነው። የመጀመሪያው እንደምታውቀው የዚህ ሀገር ቢሮክራሲ ፈታኝ ነው። ሁሉም አካላት እንደምትፈልገው ተባባሪ አይሆኑ። ጥቂቶች አላማህን ሊረዱ ይችላሉ፣ ሁሉም ግን አይሆኑ። ምናልባት ፖሊስ ጋር ሄደ ስትጠይቅ መረጃ ስጡኝ ስንል አንሰጥህም ሊሉ ይችላሉ። ህጋዊ ተወካይ ሆነ እያለ ልትከለከል ትችላለህ። ምናልባት ደግሞ የወረዳ ሰዎችም ላይተባበሩ ይችላሉ። በዚህ አጋጣሚ ግን የሚተባበሩም አሉ። እነሱን ያው መስገንም ማለት ነው የሚሉበት። ሌላው ደግሞ በርካታ ለውጦች አሉ። ለውጦች ማለት ለምሳሌ የዛሬ ስንት ዓመት አንድ ቦታ የተጣለ ሰው ወይም ከእናቱና ከአባቱ ጋር የተጠፋፋ ሰው ሄጄ ላገኘው ብትል ምንድነው ዴቨሎፕመንታል ዲስፕሌስመንት ምናምን የሚባሉ ነገሮች ነበሩ እንደሚታወቀው፣ እና አታገኛቸውም። ከአስር ዓመት በፊት የነበረ መልክዓ ምድር አሁን አይኖርም። ሰዎች ይፈራሉ ለመተባበር። እንደዚህ አይነት ነገር ላይ ተጥሎ የተገኘ ልጅ ለክበበት አስገብተው ምናምን ሂደቱ ተጠናቆ በጉዲፈቻ ከሄደ በኋላ ከብዙ ጊዜ በኋላ አሁን የራሴ ማስታወሰው ክልል ነው እዚህ አካባቢ ልጅ ተጥሎ አንስተህ ነበር ምናምን ስንል እና የተወሰነ መረጃ እንዲሰጠን ነበር እንዴት እንዳገኘኸው ምናምን ምናምን ስንለው በወንጀል ልንጠይቀው ነው የመሰለው። ራስን የጣልከው ብለን የጠረጠር ነው የመሰለው እና ስልኩን አጠፋፍቶ የጠፋብን ሰው አለ።
እነዚህና መሰል ተግዳሮቶችን ተቋቁሞ ለ7 ዓመታት ያክል የዘለቀው ተቋም ልፋቶቹ ለፍሬ በቅተው ለሰዎች ደስታና እፎይታን ሲያመጣ ማየት ያለውን ልዩ ስሜት አቶ ሀብታሙ እንዲያስረዳሉ።
ልጃቸውን ከሰጡ በኋላ ኢትዮጵያዊ ቀሚስ መልበስ እንትን ይሉ በቃ ኢትዮጵያዊ እናት አይደለሁም ልጄን እኮ ማሳደግ አልቻልኩም ብለውም የፈሩ የተጨነቁ ራሳቸውን እንደ ሰው ማይቆጥሩ፣ ከዛ ግን እኛ ስናገናኛቸው አሁን ገና እናት ሆኑ፣ አሁን ገና እንደገና መኖር ጀመርን፣ በቃ ከሞት ነው ያነሳችሁን የሚሉ ብዙ ናቸው። እና ዳግም ህይወት መስጠት ነው ለኢትዮጵያውያን ቤተሰቦች።
አንድሪያ ኬሊ ከግል ፈተናቸው ተነስተው የጀመሩት አውታር በመላ ዓለም የተበተኑና የስጋ ዘመዶቻቸውን ለማወቅ ለሚፈልጉ ትውልድ ኢትዮጵያውያን ብሎም የልጆቻቸውን መገኛ ላላወቁ ኢትዮጵያን ወላጆች ተስፋን እየፈነጠቀ የመጣ ይመስላል። ስለ አውታሩ ሌሎች ሰዎችም ሰምተው በፍለጋው ትስስር ውስጥ እንዲሳተፉ ጥሪ ያቀረቡት መስራቿ ተቋሙ በቅርቡ የሚጀምራቸው አዳዲስ አሰራሮች በርከት ያሉ ሰዎችን ለዓይነ ስጋ ለማብቃት ያስችላሉ ብለው ተስፋ ሰንቀዋል።
And some of the things that we're having coming up soon are a couple of new initiatives. We're going to have a DNA database.
በቅርቡ የምንጀምራቸው አዳዲስ ስራዎች አሉ። የዘረመል መረጃ ቋት ይኖረናል። አንድን ልጅ ብቻ ከመፈለግ ይልቅ በርከት ያሉ ሰዎችን በአንድ ፍለጋ ለማገናኘት ያግዘናል። ዘመዶቻቸውን የሚፈልጉት ልጆች አብዛኞቹ ባሳዳጊዎቻቸው አማካኝነት የዘረመል ናሙና ይሰጣሉ። በርካታ ሰዎች ምርመራ እንዲያደርጉ ማድረግ ይቻላል። ይሄ በጣም ጥሩ መንገድ ነው።
ድርጅቱ በኢትዮጵያን ቤተሰቦች በኩል የሚቀርቡ የአፈላልጉኝ ጥያቄዎችን በነጻ እንደሚያስተናግድ የሚናገሩት አንድሪያ በቅርቡ ደግሞ በጉዲፈቻ ተወስደው በውጭ ሀገራት የሚኖሩ ለሥራ ያልደረሱ ወጣቶችን አሊያም ደግሞ ከአሳዳጊዎቻቸው የገንዘብና የሞራል ድጋፍ ማግኘት ያልቻሉትን የሚደግፍ መርሃ ግብር ለመጀመር መሰናዳታቸውን ተናግረዋል። በመርሃ ግብሩ ለሚመረጡ ወጣቶች ድርጅቱ ያለ አንዳች ክፍያ ሀገር ቤት በሚገኙ ሰራተኞቹ በኩል የማፈላለግ ስራዎችን በነጻ ሊያከናውንም አስቧል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበር። ሰናይ ምሽት ይሁንላችሁ። መልካም ጊዜ። ደግነት ቸረና